ይህ የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እረቡ ታህሳስ 26 2015 ዓ.ም ዝግጅታችን ጀመረ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ማታለልና ውሸት የህወሓት መለያዎች ናቸው ሲሉ ከሰዋል። ሚኒስትሩ ይህንን ያሉት የህወሓት ቃል አቀባይ አቶ ጌታቸው ረዳ ትላንት በትዊተር ገጻቸው ላይ ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል የሚል ትዊት ካሰፈሩ በኋላ ነው። ይህንን የተመለከተ ዘገባ በአብይ ርዕስ ይዘንላችኋል። በሌላ ዜና ደራሼ ውስጥ ሁለት ሰዎች ተገደሉ።
ተጠርጣሪ ወንጀለኛን አገኘን በሚል ቶፕ እየተተፋኮሰ አንድ ተጠርጣሪ ሞተ። በመሀል አንድ ፖሊስም ህይወቱ ተሰዋ።
ተደራጅቶ በመደበኛ ፖሊስ አባሎች ላይ ባልጠበቁ ሁኔታ ተኩስ ይከፍታሉ። በዚህ ተኩስ ልውውጥ አንድ የወረዳው ፖሊስ አባል ተሰውቷል። እንደዚሁም አንድ ከሽፍቶች አንድ ተፈላጊ ተሰውቷል፣ ተገሏል።
አስቀድሞ የሰማችኋቸው የደራሼ ከተማ ነዋሪ ናቸው። ተከትሎ የሰማችኋቸው ደግሞ የፖሊስን ምላሽ ነው። የዚህንም ዘገባ ዝርዝር በመጽሔት ዝግጅታችን ይዘንላችኋል። ሌሎች በርከት ያሉ ቅንብሮችንም እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ግርማ ደገፋውና ሲሳይ አሸናፊ በምስልና ድምፅ ቅንብር፣ እንዲሁም አበባየው ገበያው የዌብና ማህበራዊ ገጽ ፕሮዲውሰራችን ናት። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የዓለም ቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ጋር በመተባበር ዛሬ በመቀሌ 10 አምቡላንሶችና ሌሎች 5 ተሽከርካሪዎችን አበርክቷል። በርክክቡ ስነ ስርዓት ላይ የኢትዮጵያ ቀይ መስቀል ፕሬዚደንትና የትግራይ ክልል የቀይ መስቀል ቅርንጫፍና የክልሉ የጤና ቢሮ ኃላፊዎች ተገኝተዋል። አምቡላንሶቹ ታካሚዎች ላይ በመጓጓዣ እጥረት ሲደርስ የቆየውን ከባድ ችግር ለመቅረፍ ተስፋ የሚሰጥ መሆኑን ባለስልጣናቱ ጠቅሰዋል። የትግራይ ክልል የጤና ቢሮ ኃላፊ ዶክተር አማኑኤል ኃይሌ የመጡት አምቡላንሶች በተለይ የማዋለድ አገልግሎት የሚያስፈልጋቸውን ነፍሰ ጡር ሴቶች ለማጓጓዝ እንደሚረዱ ገልጸው ተጨማሪ አምቡላንሶች ይመጡልናል ብለን ተስፋ እናደርጋለን ብለዋል። ባለፈው ቅዳሜ በአዲስ አበባ ቦሌ አውሮፕላን ጣቢያ ላይ ታስረው የነበሩትና የተለቀቁት ኢትዮጵያዊ አሜሪካዊው የትልቅ ኩባንያ ባለቤት አቶ ተሺታ ቱፋ ትናንት ማክሰኞ ወደ መኖሪያቸው ወደ ሚኒሶታ መመለሳቸው ታውቋል። አቶ ተሺታን በሚኒያፖሊስ ሴንት ፖል አውሮፕላን ጣቢያ ቤተሰቦቻቸውና የማህበረሰባቸው አባላት አቀባበል አድርገውላቸዋል። ዛሬ ቪኦኤ ያነጋገራቸው በመቶች የተቆጠሩ ሰራተኞችን የሚያስተዳድረው ሜትሮፖሊታን ትራንስፖርቴሽን ኔትወርክ ኩባንያ ባለቤት የሆኑት አቶ ተሺታ በደህና መግባታቸውን ገልጸው ስለ ጉዳዩ በዝርዝር ለመናገር ግን ለጊዜው ዝግጁ እንዳልሆኑ ጠቅሰዋል። አቶ ተሺታ ከእስር ተለቀው ወደ አሜሪካ እንዲመለሱ የሚኒሶታ ባለስልጣናት እንዲረዱ ቤተሰቦቻቸው ጠይቀው እንደነበረ ሲታወስ፣ የሚኒሶታ ሴኔተር ኤሚ ክሎበቻር በትዊተር ባወጡት ጽሑፍ ጽህፈት ቤታቸው ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣናት ጋር ሲነጋገርበት እንደነበረ ጠቅሰው ተለቀው ወደ ቤታቸው መመለስ ላይ የመሆናቸው ዜና እፎይታ ሰጥቶኛል ብለዋል። ስለ አቶ ተሺታ እስር ጉዳይ ቪኦኤ ከኢትዮጵያ መንግስት ማብራሪያ የጠየቀ ሲሆን እስካሁን ምላሽ አላገኘም። እንደ አውሮፓውያን አቆጣጠር በ1992 ዓ.ም በፖለቲካ ስደተኝነት ወደ አሜሪካ የመጡት አቶ ተሺታ ከእቃ ማጠብ ስራ ተነስተው ብዙ ሚሊዮን ዶላር የሚያንቀሳቅስና በመቶዎች የተቆጠሩ ሰራተኞች ያሉት የትራንስፖርት ኩባንያ ለማቋቋም የበቁ ሰው ናቸው። ሶማሊያ ውስጥ ዛሬ ረቡዕ በተፈጸሙ ሁለት በመኪና ላይ የተጠመዱ አጥፍቶ ጠፊ ቦምብ ጥቃቶች ቢያንስ 10 ሰዎች መገደላቸው ተገለጠ። አጥፍቶ ጠፊዎቹ ኢላማ ያደረጉት የመንግስቱ ኃይሎች የአልሸባብ ታጣቂዎችን እያጠቁ በሚገኙበት አካባቢ ያሉ ወታደራዊ ተቋማትን እንደነበረ የሀገሪቱ ፖሊሶች አስታውቀዋል። ጥቃቱ ንጋቱ ላይ የደረሰው ሂራን ክፍለ ግዛት ማሃስ የሚባል ወረዳ ውስጥ ሲሆን ነዋሪዎች ለአሶሲየትድ ፕሬስ በሰጡት ቃል ፍንዳታው በከተማዋ ዙሪያ ከተሰማ በኋላ ብዙ ወታደሮችና አብረዋቸው የነበሩ ጋዜጠኞችን ጭምር ከጥቃቱ ቦታ አውጥተናል ብለዋል። ሁለቱ ፈንጂ የተሞሉ መኪናዎች ሲቪሎች በሚበዙበት አካባቢ መፈንዳታቸውን ነው የፖሊስ ባለስልጣኑ የገለጹት። አልሸባብ ለጥቃቱ ኃላፊ ነኝ ብለዋል። በሌላ የሶማሊያ ዜና በሶማሊያ የሚገኘው የአፍሪካ ህብረት ሰላም አስከባሪ ኃይል 3 አባላት በዩጋንዳዊ ባልደረባቸው ተተኩሶባቸው መገደላቸውን የዩጋንዳ የጦር ኃይል አስታወቀ። የዩጋንዳ የመከላከያ ኃይሎች ቃል አቀባይ ብርጋዴር ጀነራል ፌሊክስ ኩላይጌ በሰጡት መግለጫ ወታደሩ ሰኞ ጠዋት ከእንቅልፉ ብድግ ብሎ ባልደረቦቹ ላይ ጥይት አርከፍክፎባቸዋል ብለዋል። አራቱም የሞቃዲሾ የአውሮፕላን ጣቢያ ጥበቃ አባላት እንደነበሩም ነው ባለስልጣኑ የገለጹት። አጥቂው በቁጥጥር ስር መዋሉንና ወደ ዩጋንዳ ተወስዶ የጦር ፍርድ ቤት እንደሚቀርብ አክለው ገልጸዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። በማላዊ የትምህርትና የጤና ጥበቃ ጉዳይ መብት አራማጆች መንግስት የኮሌራ ወረርሽኝን ለመግታት በሚል 2 ከተሞች ውስጥ የሚገኙ ትምህርት ቤቶችን መዝጋቱን እየነቀፉ ነው። በቆሻሻ ውሃ አማካይነት በባክቴሪያ በሚዛመተው ተውሳክ በማላዊ 18,000 ሰዎች የተያዙ ሲሆን ካለፈው መጋቢት ወር ወዲህ ብቻ 600 የሚሆኑ ሰዎች ሕይወታቸው አልፏል። ላሜክ መሲና ከብላንታየር ያስተላለፈውን ዘገባ እንግዶ ወልዴ ያቀርበዋል።
በአገሪቱ ፕሬዝደንት የተቋቋመው የኮሮና ቫይረስ እና የኮሌራ ወረርሽኝ ግብረ ኃይል ባለፈው ሰኞ ባወጣው መግለጫ በአገሪቱ መዲና ሊሎንግዌ እና በንግድ ማዕከሏ ብላንታየር ያሉ ትምህርት ቤቶች መዘጋታቸውን አስታውቋል። ካለፈው መጋቢት ጀምሮ እስከ ሰኞ ድረስ ተውሳኩ 620 ሰዎችን ገድሏል። 18,222 ደግሞ በበሽታው ተይዘዋል። ኩምቢዜ ቺፖንዳ የግብረ ኃይሉ ተባባሪ ሊቀመንበር ሲሆኑ የአገሪቱ የጤና ጥበቃ ሚኒስትርም ናቸው። ውሳኔ ላይ የተደረሰው የኮሌራ ወረርሽኙ በሁለቱ ከተሞች በጣም እየጨመረ በመምጣቱ ነው ብለዋል።
ባለፉት 7 ቀናት ብቻ 2773 ሰዎች በበሽታው ሲያዙ 137 ደግሞ ሕይወታቸው ማለፉን መዝግበናል። ከዚህ ውስጥ 792 የተያዙትና 36 የሞቱት በብላንታየር ነው። በሊሎንግዌ ደግሞ 536 ሲያዙ 36 ሰዎች ደግሞ ሕይወታቸው አልፏል።
በማላዊ የትምህርትና የጤና መብት አቀንቃኞች ትምህርት ቤቶቹ እንዲዘጉ የተደረገበት ወቅት ትክክል አይደለም ባይ ናቸው። ሃስቲንግስ ሞሉኮ በማላዊ የግል ትምህርት ቤቶች ማህበር ባላደራ ናቸው።
The playing field is not level. It is schools in Blantyre.
በብላንታየር እና ሊሊንግዌይ ያሉት ትምህርት ቤቶች ናቸው የተዘጉት። ሌሎች ቦታዎች ያሉት ግን አሁንም ይማራሉ። በኋላ ግን ሁሉም አንድ ላይ ፈተና ይወስዳሉ። እናም በሁለቱም ከተሞች ያሉት ተማሪዎች ትምህርታቸውን ለመጨረስ በቂ ጊዜ አይኖራቸውም።
ሞሎኮ ጨምረው እንዳሉት ኮሌራ ከሌላ ቦታ ይልቅ በትምህርት ቤት ይበልጥ ስለመራባቱ ሳይንሳዊ ማስረጃ የለም። የትምህርት ሚኒስቴር በበኩሉ በተዘጉ ትምህርት ቤቶች ያሉ ተማሪዎች ልክ በኮሮና ወረርሽኝ ወቅት እንደተደረገው በርቀት ትምህርት እንዲከታተሉ ተደርጓል።
የዩክሬን ኃይሎች በምስራቅ ዩክሬን ሩሲያ በያዘችው ከተማ በሚገኘው ወታደራዊ ሰፈር ላይ ባካሄዱት ጥቃት ከባድ ጉዳት የደረሰው ሩሲያ ወታደሮቿ በሚቀመጡበት አቅራቢያ የጥይትና የሌላም ተተኳሽ ክምችት ስለነበራት ሊሆን ይችላል ስትል ብሪታንያ ተናገረች። የብሪታንያ የመከላከያ ሚኒስቴር ዛሬ በትዊተር ባሰፈረው ግምገማው የደረሰው ጉዳት ከባድ የሆነው በጥቃቱ በመሳሪያና ጥይት መጋዘኑ ላይም ፍንዳታ በመድረሱ ሳይሆን አልቀረም ብሏል። አያይዞም ሩሲያ ዩክሬንን ከመውረሯን በፊት የጥይት ክምችቶቿን አደጋ በማያደርስ መንገድ ያለማስቀመጥ ታሪክ እንዳላት ይታወቃል ያለችው ብሪታንያ፣ ይህ ተገቢ ያልሆነ አሰራሯ በሰዎቿ ላይ ከባድ ጉዳት እንዲደርስ አስተዋጽኦ አለው ስትል አክላለች። የሩሲያ ጀነራል ሰርጌ ስርቪኮቭ በጥቃቱ የተገደሉት ወታደሮች ቁጥር ከ63 ወደ 89 ከፍ እንዳለ ዛሬ በሰጡት መግለጫ አስታውቀዋል። በመጨረሻም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት 5 አዳዲስ አባላትን ትናንት በይፋ ተቀብሏል። ባለፈው ሰኔ ወር ያለምንም ተቃውሞ ለቀጣዩ የሁለት ዓመት ጊዜ ለምክር ቤቱ አባልነት የተመረጡት ኤኳዶር፣ ሞዛምቢክ፣ ጃፓን፣ ማልታ እና ስዊትዘርላንድ ትናንት መቀመጫቸውን ይዘዋል። አዲሶቹ አባላት እንደ አውሮፓውያን አቆጣጠር በታህሳስ መጨረሻ የአባልነት ጊዜያቸው ያበቃውን ኬንያን፣ አየርላንድን፣ ህንድን፣ ሜክሲኮንና ኖርዌይን ተክተዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከተቀሩት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሮብ ታህሳስ 26 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
ለጠቅላላ ጉባኤ የቀረም ነው በግማሽ ጊዜ ዳኛ ላይ እኔና አውስትራሊያ የጠቅላይ ፍርድ ቤት ዳኛ ነች። ሴት ዳኛ ናቸው፣ ሲኒየር ዳኛ ናቸው። በዳኝነት ለረጅም ጊዜ ያገለገሉ ናቸው። እንዲህ ድምፅ ሲሰጥ እኔ ወደ 97 ሀገሮች ለእኔ ነው ድምፅ የሰጡት። ወደ 90 ሀገሮች ደግሞ ለአውስትሬሊያው እጩ ነው ድምፅ የሰጡት። ወደ 3 ሀገሮች ደግሞ ድምፅ ታቅቦን ያደረጉት። በዚህ መሰረት ነው እንግዲህ አብላጫውን ድምፅ አግኝቼ ሹመቴ ሊጸድቅልኝ የቻለው ማለት ነው።
በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በተቋሙ የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ እንዲያገለግሉ ሆነው የተሾሙት የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዚዳንት አቶ ሰለሞን አረዳ ናቸው። ለምሽቱ እንግዳ አድርገን ይዘናቸዋል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንድትከታተሉን ጋብዛችኋለን። አሁን ለዕለቱ ወደ ያዝነው የአብይ ርዕስ ዘገባችን እንለፍ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ማታለልና ውሸት የህወሓት መለያዎች ናቸው ሲሉ ከሰዋል። ሚኒስትሩ ይህንን ያሉት የህወሓት ቃል አቀባይ አቶ ጌታቸው ረዳ ትላንት በትዊታቸው ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል ማለታቸውን ተከትሎ ነው። በኢትዮጵያ የሰላም መንገድ ላይ የቆሙ አጥፊዎች ከድርጊታቸው እንዲታቀቡ ማድረግ እንደሚገባም ጠቅሰዋል። አቶ የማነ በትዊታቸው የአቶ ጌታቸውን የትዊተር መልእክት በቀጥታ ባይጠቅሱም ህወሓትን የሰላም ሻምፒዮን መስሎ እየታየ ነው ሲሉ ከሰዋል። ኬኔዲ አባተ ዝርዝሩን ይዟል።
የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ማታለልና ውሸቶች የህወሓት መለያዎች ናቸው ሲሉ በአጽንኦት ገልጸዋል። አቶ የማነ በትዊተራቸው ይህን ያሉት የህወሓት ቃል አቀባይ አቶ ጌታቸው ረዳ በኢትዮጵያ የሰላም መንገድ ላይ የቆሙ አጥፊዎች ባሏቸው አካላት ላይ ቁጣችንን ማሳየት አለብን ካሉ ከአንድ ቀን በኋላ ነው። አቶ ጌታቸው ረዳ በትናንት ትዊታቸው ትክክለኛ አእምሮ ያላቸው ወይም በጤናማ መልኩ የሚያስቡ ሰዎች ሰላም የማስፈን አስፈላጊነትን፣ ተፈናቃዮችን ወደ ቤታቸው የመመለስ፣ በሰላም መንገድ ላይ የቆሙትን አጥፊዎች እንዲታቀቡ ማድረግን ለመቀበል አይቸገሩም ብለዋል። ነገሮች ወደ መደበኛነት እንዲመለሱ ለማረጋገጥ የሚደረጉ ተግባራት ሁሉ እንደ ነውር መቆጠር አልነበረባቸውም ያሉት አቶ ጌታቸው ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል ሲሉም አክለዋል። ቀጥለውም በግልጽ ማንነታቸውን ባይጠቅሱም በኢትዮጵያ አንዳንድ ክፍል ያሉ አበረታች ደጋፊዎቻቸውም ለአምባገነኑ ትኩረት የሰጡ ይመስላሉ ብለዋል። ለእንደዚህ አይነት ተግባር ቁጣችንን ማሳየት አለብን፣ ሰላም ብቸኛው ጨዋታ ነው ሲሉም ነው አቶ ጌታቸው የገለጹት። የኤርትራው የማስታወቂያ ሚኒስትር የማነ የአቶ ጌታቸውን የትዊተር መልእክት በቀጥታ ባይጠቅሱም ለሁለት ዓመታት የትጥቅ ጦርነት ካደረገ በኋላ ህወሓት እንደተጠበቀው ዛሬ የሰላም ሻምፒዮን መስሎ እየታየ ነው ብለዋል። የህወሓት አጭበርባሪ መሪዎችና ደጋፊዎቹ ተጨማሪ አስጸያፊ ውሸቶችን በማሰራጨት ላይ ናቸው ሲሉም ከሰዋል። ባለፈው ጥቅምት ወር መጨረሻ ላይ ከኢትዮጵያ መንግስት ጋር የሰላም ስምምነት በተፈራረመው በህወሓትና በኤርትራ መንግስት ባለስልጣናት መካከል ያለው መወነጃጀል የቀጠለው የስምምነቱ የትግበራ ሂደት በተሻለ ምዕራፍ ላይ እንደሚገኝ እየተገለጸ ባለበት ወቅት ነው። በሁለቱ ወገኖች መካከል ያለው መወነጃጀል በዚህ ሂደት ላይ አሉታዊ ተጽዕኖ ያሳድር ይሆን? ከዚህ አንጻርስ ቀጣዩ ሁኔታ ምን ሊሆን ይችላል? የፖለቲካ ተንታኞችን በማነጋገር በቀጣይ ዘገባ እንመለስበታለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የአረቡ ምሽት ዝግጅታችንን ነው። ወደ መጽሔቱ ዝርዝር እናልፋለን። በደቡብ ክልል መንግስት መደበኛ ፖሊሶችና በደራሼ ልዩ ወረዳ ነዋሪዎች መካከል በተቀሰቀሰ ግጭት ሁለት ሰው መገደሉን በቦታው ነበርን ያሉ ነዋሪዎች ለአሜሪካ ድምጽ ተናግረዋል። የክልሉ ፖሊስ ኮሚሽን አንድ የፖሊስ አባልና በወንጀል ይፈለግ ነበር ያሉት አንድ ግለሰብ መገደላቸውን ገልጸው ችግሩ የተፈጠረው በወንጀል ተጠርጥረው የሚፈለጉ ሰዎችን ለማስመለጥ የፈለጉ ቡድኖች በፈጠሩት ሁከት ነው ብለዋል። ዮናታን ዘብዲዮስ የዚህን ዘገባ ዝርዝር ያስደምጠናል።
የደራሼ ልዩ ወረዳ የአታያ ቀበሌ ነዋሪ አቶ ገነነ ጌታሁን በፖሊስና በቀበሌው ነዋሪዎች መካከል ተፈጠረ ባሉት ግጭት ሁለት ሰዎች መገደላቸውን ተናግሯል።
12 ሰዓት አካባቢ ላይ ተጠርጣሪ ወንጀለኞች አሉ ተብሎ ፖሊሶች፣ ምድብተኛ ፖሊሶች እና ሌሎችም እኛ ጋር ገብቶ ነበር። ከዛ ምሽት ወደ 12 ሰዓት አካባቢ ነው እንደዚህ እንደሆነ እዛው ተጠርጣሪ ወንጀለኛ አገኘን በሚል ተኩስ እየተተኮሰ አንድ ተጠርጣሪም ሞተ። በመሀል አንድ ፖሊስን ህይወቱ ተሰዋ። በማግስቱ ደግሞ ህዝቡ ሸሽቶ ድንገት የህግ አካልም ስለተሰዋ ድንገት ሌላ ነገር ሊመጣብን ይችላል በሚል አካባቢውን ለቀቀ። የክልሉ የጸጥታ ኃይሎች ልዩ ኃይሎች ደግሞ ገብቶ በየግለሰብ ቤቶች ገብቶ በር እየሰባበሩ ሆነ ንብረት ላይ ጉዳት አድርሰዋል። ዘረፉትን ዘረፉ፣ አንዳንዱ ደግሞ በመሬት ላይ በትንትን አደረጉ።
የተፈጠረውን የጸጥታ ችግር ተከትሎ 4000 ይደርሳሉ ካሉት የቀበሌው ነዋሪዎች ውስጥ አብዛኞቹ ወደ ሌላ አካባቢ መሸሻቸውን ገለጹት።
አካባቢው እንግዲህ አሁን ለጊዜው ህዝቡ አሁንም ወደ ቀየው አልተመለሰም። በስጋት ሸሽቶ ሴቶች እና ህጻናት ብቻ ናቸው ሰፈር ላይ ያሉ። አሁን ሰው ስጋት ላይ ስለሆነ ገብተው ያው ህጋዊ አካል ሲገባ ምናልባት የማረጋጋት ስራ ይሰራል እንጂ ከገቡ ያው እየተኮሱ ሰውንም ደግሞ አለ ቦታ ይዘው እየከተከቱ ከጥቅም ውጭ ስለሚያደርጉ ሰው በስጋት ያው ሸሽቷል። ጫካና ማሳ አካባቢ ነው ያለ።
አቶ ተስፋዬ ስንታየው የተባለው ሌላ የወረዳው ነዋሪ በበኩላቸው ለወራት ተረጋግቶ የነበረው የወረዳው የጸጥታ ችግር እንደገና መቀስቀስ ከዞን መዋቅር ጥያቄ ጋር ይያያዛል ይላሉም።
ታውኩ ያሉት ህዝቡን እየረበሹ ያሉት ያው የኛው የመንግስት አካላት ነው። በተለይ ልዩ ኃይልና ፌደራል ፖሊሶች ናቸው። ጸጥታ ሰላማዊ አካባቢው ጸጥታ እንዳይኖር ሰላም እንዳይኖር ህዝቡን እያባረሩ ወንጀለኛ እንፈልጋለን እያሉ ህዝቡን እያባረሩ ህዝቡን ያው ወንጀለኛ እንፈልጋለን ብሎ ህዝቡ ላይ አደጋ እያደረሱ ነው። በአንድ በዱላ በተባለ ሁለተኛ ደግሞ በጥይት እየመቱ ይዞ የገረፉ በፍጥኝ እያሰሩ ሰውን እያሰቃዩ ነው አሉት።
የክልሉ ፖሊስ ኮሚሽነር አለማየሁ ማሞ አንድ የፖሊስ አባልና በወንጀል የሚፈለግ ሌላ ግለሰብ መገደላቸውን ለአሜሪካ ድምፅ አረጋግጧል።
አንድ አታያ የምትባል ቀበሌ ላይ የተመደቡ የመደበኛ የልዩ ወረዳው ፖሊስ አባሎች አሉ። በሁሉም አካባቢ ላይ መደበኛ ፖሊስ ወደ አርሶ አደሩ ገብቶ ተመድቦ ስራ እየሰራ ነው ያለው በሰላማዊ። እነዚህ ወደ ቀጠናው የተመደቡ የፖሊስ አባላት እነዚህ የፍርድ ቤት መያዣ ትዕዛዝ የወጣባቸው ሰዎች ይዞ ለህግ ያቀርባሉ። በዚህ ተልዕኮ አታያ ቀበሌ ላይ ያሉ የፖሊስ አባላት 3 ተፈላጊ ሰዎችን አውለዋል። እነዚህም ደግሞ ሰዎችን ወደ ማዕከል ከመላካቸው በፊት እዛው ቀበሌ ላይ ይዞ እያሉ የእነዚህ ቡድን የሆኑ ተፈላጊዎች ተደራጅተው በመደበኛ ፖሊስ አባሎች ላይ ባልጠበቁት ሁኔታ ተኩስ ይከፍታሉ። በዚህ ተኩስ ልውውጥ አንድ የወረዳው ፖሊስ አባል ተሰውቷል። እንደዚሁም አንድ ከሽፍቶች አንድ ተፈላጊ ተሰውቷል፣ ተገሏል። ስለዚህ በዚህ መልክ አንደኛው ከተያዘው ሲያመልጥ አንደኛው ተይዞ ለህግ የቀረበበት ሁኔታ ያለው።
የክልሉ የጸጥታ ኃይል ከፌደራል ፖሊስ ጋር በመቀናጀት ክስ ተመስርቶባቸው በሌሉበት የተመሰከረባቸውን ወንጀለኞች በቁጥጥር ስር እያዋሉ መሆኑን አስታውቀው ችግሩ የተፈጠረውም እነዚህ ወንጀለኞች እንዳያዙ የሚያደርጉና ለማስመለጥ የሚፈልጉ ቡድኖች በፈጠሩት ሁከት ነው ብሏል።
ፌዴራል አቃቤ ሕግም የፌዴራል ፖሊስ መርማሪዎችም ድረስ ካሉ ተመሳክሰው ምርመራዎችን አጣርቷል። በርካታ ተጠርጣሪዎችንም በቁጥጥር ስር ውሏል። በርካታዎቹ ደግሞ እስካሁን ድረስ በቁጥጥር ስር ያለዋሉ የአካባቢ ነዋሪ ማህበራዊ ኑሯቸውን እያቃወሱ ያሉ ቡድኖች አሉ። ስለዚህ ይህንን ህገወጥ ቡድን ወደ ህግ እንዲቀርብ ከማድረግ አንጻር በአካባቢው ሰፊ ስራ ሰርቷል። በአጭር ጊዜ ውስጥ በቁጥር ከ50 በላይ ተፈላጊዎች የተመሰከረባቸው የፌዴራል ፖሊስና አቃቤ ሕግ አጣርቶ ተፈላጊ ናቸው ብሎ ፍርድ ቤት ተፈላጊ የሆኑ አካላት ጭምር በእስር ውለዋል።
በደራሼ ልዩ ወረዳ ከዞን መዋቅር ጥያቄ ጋር በተያያዘ በተነሳ ግጭት የወረዳው ባለስልጣናትን ጨምሮ ብዙ ሲቪሎች መገደላቸውን እንደዚሁም የአካባቢውን ሰላም በማወክ የተጠረጠሩ በመቶዎች የሚቆጠሩ ሰዎች መያዛቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባችን ስንወስዳችሁ ወደ ቤንሻንጉል ነው የምናመራው። በቤንሻንጉል ጉሙዝ ክልል ሲንቀሳቀሱ የነበሩ ታጣቂዎች ከክልሉ መንግስት ጋር ሰላም ፈጥረው ወደ ከተማ ከተመለሱ በኋላ በከተማው ሰላም መስፈኑን አንዳንድ የከማሽ ከተማ ነዋሪዎች ተናገሩ። በሌላ በኩል የቦሮ ዴሞክራሲያዊ ፓርቲ ቦዴፓ የታጠቁ ኃይሎች ከገቡ ወዲህ በቤንሻንጉል ጉሙዝ ክልል ውስጥ አንጻራዊ ሰላም መስፈኑን አረጋግጠዋል። ፓርቲው በክልሉ ሳይካሄድ የቀረው የሰኔ 2013 ዓመተ ምህረት አጠቃላይ ምርጫ እንዲካሄድም አሳስቧል። በብሔራዊ ምርጫ ቦርድ የክልሉ ጽህፈት ቤት ምርጫ ባልተካሄደባቸው አካባቢዎች በቅርቡ ምርጫ ለማካሄድ የተያዘ መርሃ ግብር እንደሌለ አስታውቋል። የዚህን ዘገባ ዝርዝር ናኮር መልካ እንደሚከተለው ይዞታል።
በቤኒሻንጉል ጉሙዝ ካማሺ ከተማ ውስጥ እንደሚኖሩ በስልክ የገለጹልን አንዳንድ ነዋሪዎች በክልሉ መንግስትና ታጥቀው ይንቀሳቀሱ በነበሩ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴንና ቤኒሻንጉል ህዝቦች ነጻነት ንቅናቄ በሄንን ሸማቂ ቡድኖች መካከል ባለፉት ጥቂት ወራት ውስጥ የሰላም ስምምነት ተፈራርመው በሰላማዊ መንገድ ከገቡ በኋላ ሰላም ሰፍኗል ሲሉ ለአሜሪካ ድምፅ ገልጸዋል። በካማሺ ሆስፒታል ውስጥ ባለሙያ መሆናቸውን የገለጹት አቶ ሙለታያና በአሁኑ ጊዜ በከተማውና ካማሺ ዞን ውስጥ ስላስተዋሉት የሰላም ሁኔታ ገልጸዋል።
ሰላም ሆኖ ታጣቂዎቹ ወደ የኑሯቸው መግባት የጀመሩና ከዛ ጊዜ ጀምሮ ከተማውም ሆነ ወረዳው በጣም አንጻራዊ የሚባል ሰላም ነው ያለ። የጥይት ድምፅ አንሰማም ነበረ። ያው ሆስፒታል እንደ መስራቴ መጠን ቁስለኞች ይመጡ ነበረ። በጥይት በሚጎዱ ሰዎች በተደጋጋሚ የሚመጡበት ነበረ። አሁን ላይ ምንም አይነት የለም። ትራንስፖርትም ከዞኑ በአምስቱም ወረዳ ይሄዳል። አሁን ላይ መኪና ህዝቡም እየተንቀሳቀሰ ነው፣ እየተገበያዩ ነው።
በዚህም ሳቢያ በሆስፒታል ውስጥ የሚገለገሉ ሰዎች ቁጥር መጨመሩን አክለው አብራርተዋል።
ሰዎች ታካሚዎች ወደ ሆስፒታል እየመጡ ነው። በተለይ እናቶች ለመውለድ በዞኑ ውስጥ ያለው ሆስፒታል ይሄኛው ነው፣ የከማሽ መጀመሪያ ደረጃ ሆስፒታል ብቻ ነው እና የጸጥታ ችግር በነበረበት ጊዜ የከማሽ ከተማ ዙሪያ ብቻ ነበረ አገልግሎት ስንሰጥ የነበረ እንጂ ከሌሎቹ ከአራቱ ወረዳ እንደገናም ደግሞ ከካማሽ ወረዳ ግማሹ የሚሆን አይመጡም ነበረ ለሕክምና። ሁሉም ቦታ ላይ በሪፈራል እየመጡ አገልግሎት እያገኙ ያለበት ነው።
ሌላዋ የካማሺ ነዋሪም አሁን ሰላም ወርዷል ሲሉ ተከታዩን ተናግረዋል።
አሁን በዚህ ሰዓት ያለው ጥሩ ሁኔታ ላይ ነው የሚገኘው። አሁን የታጠቁ ኃይሎች ከገቡ በኋላ ሁሉም ነገር ወደ ቦታው ተመልሶ ሁሉም ሰው በሰላም ነው የሚኖረው ከተማ ውስጥ ማለት ነው። ምንም ችግር የለም። እዚህ አካባቢ እንዲቀጥል ለማድረግ ደግሞ ምንድን ነው የሚያስፈልገው? አንደኛ ህዝብና መንግስት አንድ እጅ ሆኖ አንድ ላይ በቃ ወንጀልን ለማከላከል መነሳሳት ነው መሆን ያለበት።
በሌላ በኩል በክልሉ የሚንቀሳቀሰው ቦሮ ዲሞክራሲያዊ ፓርቲ ቦዴፓ የታጠቁ ኃይሎች ከመንግስት ጋር ስምምነት ፈርመው በሰላማዊ መንገድ ከገቡ ወዲህ በቤኒሻንጉል ጉሙዝ ክልል ውስጥ አንጻራዊ ሰላም ሰፍኗል ሲል አስታውቋል። የቦዴፓ ፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ ለአሜሪካ ድምፅ ይህንን በተመለከተ ተናግረዋል።
አሁን በክልሉ ከባለፉት ዓመታት የተሻለ አንጻራዊ ሰላምና መረጋጋት አለ። አክቲቭ ግጭት የለም። የመንግስት አገልግሎትም ሪስቶር እያደረገ ነው። አንጻራዊ ሰላምና መረጋጋት አለ በክልሉ ውስጥ። የሰላም ስምምነቱ ውጤት አምጥቷል ብለን ነው የምንገመግመው።
ነገር ግን ፓርቲያቸው ታጣቂዎቹ በሌሎች የስራ ዘርፎች እንጂ በጸጥታ ዘርፍ ውስጥ መሰማራት የለባቸውም የሚል አቋም እንዳለው አስታውቀዋል።
የክልሉ መንግስት ከታጣቂዎች ጋር ስምምነት ሲፈጽም ይህ የመጀመሪያው ጊዜ አይደለም። ከዚህ በፊትም ሶስትና አራት ጊዜ ስምምነቶችን አድርጓል። ከስምምነት በኋላ ታጣቂ ቡድኖች አብዛኞቹ መጀመሪያውንም ከጸጥታ መዋቅሩ ሸሽተው የሄዱ በመሆኑ ከታድሶ ስልጠና በኋላ ተመልሰው ፖሊስ በልዩ ኃይል በጸጥታ በፌዴራል ፖሊስ መዋቅር ውስጥ የመግባት ልምድ አለ እዚህ ክልል ውስጥ። ስለዚህ ያን ተመሳሳይ ስህተት መስራት የለብንም። አሁን ትጥቁን ከፈታ በኋላ ሰልጥኖ በሙያው ሌላው የልማትና ሌላው ማህበራዊ ጉዳይ ላይ መሰማራት ይችላል። ከዚህ ባለፈ ግን ተመልሶ ጸጥታ አስከባሪ ሊሆን የሚችል አይደለም። ህብረተሰቡም ስነ ልቦና ይሄ አደጋ ስለሆነ ጥንቃቄ ይደረግ ነው የኛ አቋም።
በዚህ ዙሪያ የተጠየቁት የክልሉ ፖሊስ ኃላፊ ኮማንደር ሀሩን ኡመር ስለ መግለጫውም ሆነ ታጣቂዎቹ ስለሚመደቡበት የሥራ ዘርፍ መረጃ የለኝም ሲሉ አጭር ምላሽ ሰጥተዋል። ከክልሉ ጸጥታና ሰላም ግንባታ እንዲሁም ኮሙኒኬሽን ኃላፊዎች ተጨማሪ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በተጨማሪም ቦዴፓ ሰሞኑን ባወጣው መግለጫ በክልሉ በርካታ አካባቢዎች በሰላም ችግር ሳቢያ በሰኔ 2013 ዓ.ም ሳይካሄድ የቀረው ምርጫ እንዲካሄድ ጠይቋል ሲሉ አቶ ዮሐንስ አብራርተዋል።
የባለፈው ዓመት ምርጫ አልተካሄደም በእኛ ክልል
2013 ሰኔ ላይ።
አዎ፣ በጸጥታ ችግር ምክንያት ምርጫው በቤኒሻንጉል ጉሙዝ ክልል ስላልተካሄደ ክልላዊ መንግስት አልተመሰረተም። ከ80% እና 90% በላይ ምርጫ አልተካሄደም። ስለዚህ የክልል መንግስት አልተመሰረተም። አሁን ስልጣን ላይ ያለው የክልሉ መንግስት በ2007 ምርጫ የተመረጠና የስልጣን ጊዜው ያበቃለት ነው። ስለዚህ በህዝብ የተመረጠ አመራር የሚሰጥ አስተዳደር መኖር ስላለበት በ2012 የፌዴሬሽን ምክር ቤት ትርጉም ስልጣኑ የተራዘመለት የክልሉ ምክር ቤት ከዚህ በላይ ሊቆይ ስለማይገባው የኢትዮጵያ ብሔራዊ ምርጫ ቦርድ በአጭር ጊዜ ውስጥ በክልሉ ውስጥ የክልል ምክር ቤትና የአካባቢ ምርጫ እንዲደረግ ማድረግ አለበት የሚል ነው የኛ አቋም።
በብሔራዊ ምርጫ ቦርድ የክልሉ ምርጫ ጽህፈት ቤት ኃላፊ አቶ ታደሰ ለማ በአሁኑ ጊዜ በክልሉ ምርጫ ለማካሄድ የተያዘ መርሃ ግብር አለመኖሩን ገልጸዋል።
ቦሮ ያለው አንጻራዊ ሰላም ሰፍኗል፣ አሁን ምርጫ ማካሄድ ይችላል ብሎ መግለጫ ወጥቶ እንደሆነ እሱን አሁን አዎ አንጻራዊ ሰላም ሰፍኗል ማካሄድ እንችላለን ብዬ ማለት አልችልም። ምርጫ ቦርድም የራሱ ውሳኔ ስለሚኖረው የአንድ ፓርቲ መግለጫ ነው አሁን የሰማ ነው። በዚህ ጊዜ ምርጫ እናካሄዳለን አዎ ሰላም ሰፍኗል ብሎ ምርጫ ቦርድ የገመገመው ወይ ደግሞ የወሰነው ውሳኔ የለም።
ቦዴፓ የተፈናቀሉ ዜጎች ወደ ቀያቸው እየተመለሱ በመሆናቸው ፓርቲያቸው እንደሚደግፍ አመልክተው ባለመረጋጋቱ ጊዜ የወደሙ መሰረተ ልማቶች ግንባታ ከፍተኛ ትኩረት ይፈልጋል ሲል አሳስቧል። በክልሉ ውስጥ ባለፉት 4 ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግስት በርካታ ተፈናቃዮችን ወደ የአካባቢያቸው እየመለሰ መሆኑን ስለመግለጹ መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ዝግጅታችንን ነው። አሁን ወደ ተከታዩ ዘገባችን ስናልፍ የአሜሪካ ተወካዮች ምክር ቤት አፈ ጉባኤ ትላንት ሳይመርጥ ቀርቷል። አሁንም በድጋሚ በሂደት ላይ ይገኛል። የትላንትናውን ሂደት የሚዳስስ ዘገባ አሰናድተናል። አዲስ ነገር እንደመጣና እንደተጠናቀቀ የአሁኑን እናስደምጣችኋለን። እስከዚያው ግን የትላንቱን ሂደት ለመዳሰስ የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ትላንትና በዋለው ውሎ አፈጉባኤውን ለመምረጥ 3 ዙር ድምጽ ቢሰጥም ሳይሳካለት ቀርቷል። ምክር ቤቱ አብላጫ ወንበር በመያዝ የሚቆጣጠሩትን የሪፐብሊካን ፓርቲ ተወካዮች ቢሆኑም 20 የሚሆኑ ወግ አጥባቂ የፓርቲው አባላት በእጩነት የቀረቡትን ኬቪን ማካርቲን በመቃወም ድምጽ ሰጥተዋል። የቪኦኤ የምክር ቤት ዘጋቢ ካትሪን ጂፕሰን የትላንትናውን ውሎ ዳስሰዋለች። እንግዲህ ወልዴ እንደሚከተለው ያቀርበዋል።
በመቶ ዓመት ውስጥ ለመጀመሪያ ጊዜ የአሜሪካ ተወካዮች ምክር ቤት በመጀመሪያው ዙር ድምፅ አሰጣጥ አፈጉባኤውን ሳይመርጥ ቀርቷል። የምክር ቤቱ 118ኛ ጉባኤ በትናንትናው ማክሰኞ ውሎ 3 ጊዜ ድምፅ ቢሰጥም በበላይነት የሚቆጣጠረው የሪፐብሊካን ፓርቲ እጩ ኬቪን መካርቲ የሚያስፈልጋቸውን ድምፅ ሳያገኙ ቀርተዋል። ኤሊስ ስቴፋኒክ በምክር ቤቱ የሪፐብሊካን አባል ናቸው።
የዚች ታላቅ ሀገር ህዝቦች አዲስ አቅጣጫ እንደሚሹ በግልጽ ተናግረዋል። የአክራሪ ግራ ዘመም አጀንዳ እንዲያበቃ ጆ ባይደንን ተጠያቂ አድርጎ ዩናይትድ ስቴትስ ኦፍ አሜሪካን ለማዳን አዲስ አቅጣጫ ይሻሉ።
ከሶስት ድምፅ አሰጣጥና ከበርካታ ሰዓታትም በኋላ የሪፐብሊካኑ እጩ ኬቪን መካርቲ ቦታውን ለመያዝ የሚያስፈልጋቸውን 218 ድምፅ ሳያገኙ ቀርተዋል። አዲስ በሚከፈተው ምክር ቤት የሪፐብሊካኖቹ ተወካዮች በጠባብ ልዩነትም ቢሆን አብዛኛውን መቀመጫ በምክር ቤቱ ይዘዋል። ሆኖም ግን 20 የሚሆኑ የሪፐብሊካን አባላት የመካርቲን በእጩነት መቅረብ ተቃውመዋል። ከተቃወሙት አንዱ የሪፐብሊካን አባሉ ስካት ፔሪ ናቸው።
አፈ ጉባኤ ለመሆን የሚሻ ሰው መንግስት ችግር ውስጥ እንደሆነ ይስማማል። ይህን በበቂ እስከ ቅርብ ጊዜ ድረስ ተናግሯል። የሚገርመው ግን ለ14 ዓመታት አመራር ላይ ሲቆይ ይህን ለመቀየር ምንም ያደረገው ነገር የለም።
መካርቲን የተቃወሙት 20ዎቹ አባላት ድምፃቸውን ለወግ አጥባቂው ሪፐብሊካን ጂም ጆርዳን ሰጥተዋል። ሌላው የሪፐብሊካን አባል ማት ጌትስ ይህን ይላሉ።
Maybe the right person for the job of Speaker of the House
ምናልባት ለአፈ ጉባኤ ስራ ትክክለኛው ሰው ስራውን በጉጉት የሚፈልገው ሰው ላይሆን ይችላል።
ሁሉም 212 የምክር ቤት የዲሞክራቲክ ፓርቲ ተወካዮች ድምጻቸውን የፓርቲው አዲስ መሪ ለሆኑት ሐኪም ጀፈሪስ ሰጥተዋል። የላቲን ዝርያ ያላቸው ዲሞክራቱ ፒት አጊላር ጥቁር አሜሪካዊውን ሐኪም ጀፈሪስን ለአፈ ጉባኤነት በእጩነት አቅርበዋል።
ማዳም ክለርክ A Latino is nominating for leader.
ክብርት ጸሐፊት በታሪክ ለመጀመሪያ ጊዜ አንድ ላቲን ሰው ይህን ምክር ቤት እንዲመራ አንድ ጥቁር ሰውን በእጩነት አቅርበዋል።
ሐኪም ጀፈሪስም ሆኑ ኬቪን መካርቲ ቦታውን ለመያዝ የሚያስፈልጋቸውን 218 ድምጽ ሊያገኙ ባለመቻላቸው ሌላ አስተራቂ እጩ መቅረብ ያለበት ይመስላል። የምክር ቤቱ አባላት ታፈጉባኤ ሳይመርጡ ቃለ መሐላ መፈጸምም ሆነ ስራ መጀመር አይችሉም። ምክር ቤቱ አራተኛ ዙር ድምጽ ለመስጠት ዛሬ እኩለ ቀን ይሰበሰባል ተብሎ ይጠበቃል።
እንግዲህ እንደሰማችሁት ምክር ቤቱ ዛሬ በእኩለ ቀን ላይ ይሰበሰባል ተብሎ ይጠበቅ ነበር። ተሰብስቧል፣ ውሳኔም ተላልፏል። እንዳልነው አሁንም አልተመረጡም። እንግዲህ ዘርዘር ያሉ ዘገባዎች እንደደረሱን መልሰን ይዘንላችሁ እንመጣለን። አሁን ደግሞ ወደ ሶማሊያ ነው የምንወስዳችሁ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ አዲሱን የአውሮፓ አመት አስመልክቶ ባለፈው እሁድ ባሰሙት ንግግር አገራቸው የአልሸባብ እስላማዊ ሚሊሻዎችን በዚህ አመት እንደምትደመስስ ተናግረዋል። ባለፈው አመት በፕሬዝዳንቱ አልሸባብ ላይ ያወጁት ሁሉን አቀፍ ጦርነት አማጽያኑን እየገፉ ይቆጣጠሯቸው ከነበሩ አንዳንድ አካባቢዎች በማስለቀቅ ስኬት ማስመዝገቡንም በዚሁ ንግግራቸው ላይ አንስተዋል። ሶማሊያ ደህንነትን የማስከበሩን ስራ ከአፍሪካ ህብረት ሰላም አስከባሪዎች እጅ እንደ አውሮፓውያን አቆጣጠር በ2024 ዓመተ ምህረት ትረከባለች ሲሉም ፕሬዝዳንቱ ጨምረው ተናግረዋል። መሐመድ ሼር ኑር ከሞቃዲሾ የላከልን ዘገባ ነው፣ ደረጀ ደስታ እንደሚከተለው ያቀርበዋል።
የሶማሊያ ብሔራዊ ጦር በማዕከላዊ ሶማሊያ በሚገኙ የአካባቢ ሚሊሻዎች እርዳታ አልሸባብ ላይ በቅርቡ ያስመዘገባቸው ድሎች ሽብርተኝነትን በአገር ውስጥ የመዋጋትን አህጉራዊና ዓለም አቀፋዊ ትኩረት እንዲስብ አድርጎታል። የሶማሊያው ፕሬዝደንት መሐሙድ ባሰሙት ንግግር ከእስልምና መንገድ የወጡ ወይም ከዋሪጅ ሲሉ የጠሩትን አልሸባብ ለማጥፋት ሶማሊያውያን ከጎናቸው እንዲቆሙ ጠይቀዋል።
ዳትከ ሶማሊያ ማንተ ወሕዩ ኢስታገን ኢነ ኸዋሪጅታ እስከ ቀብታን መልከስቶ አይጆጋን ደጋልካሲ
የትም ቦታ የሚኖሩ ቢሆንም ሶማሊያውያን ኸዋሪጅ ላይ አቋም ወስደዋል። ይህ ጦርነት ለውጥ እያመጣ ወደ መጠናቀቁ ተቃርቧል። በ2023 ሶማሊያ የበለጸገችና ሰላማዊ እንደምትሆን ተስፋ አድርጋለሁ።
የቀድሞው ምክትል ጠቅላይ ሚኒስትርና አሁን ሶማሊያ ላይ ያተኮረው የአፍሪካ ቀንድ የፖሊሲና ምርምር ተቋም ዳይሬክተር አህመድ አብዲሰላም ፕሬዚደንቱ መንግስት የደህንነቱን ስራ ከአፍሪካ ህብረት ሰላም አስከባሪዎች እጅ እንደሚወስድ መናገራቸውን ደግፈውታል።
I think madaxweynaha warkiisu statement uu ka sameeyay sanadka cusub waa war aad in loo soo dhaweeyay
dhanaanta agarritu qulf gudday iskoona dress ee presidentu amataay nigir taqabbaynnat laagayn gabal dhanaanta asmalkato presidentu halafinnatun yoosadubat gize lamaamalaakat yeqdaachoon yegize sareeda maamalkataacho tilq nagarno
ይሁን እንጂ ሞቃዲሾ ውስጥ የሚገኙት የፖለቲካ ተንታኙ አብዱላሂ ጋፎ የፕሬዝደንቱን ንግግር አስመልክቶ ጥርጣሬ አላቸው።
ሩንቲ ቁጥበደ መደሐይና ሆዋ ደግስተይ ወሐይና አንጋ ኢላሃይ
የፕሬዝደንቱን ንግግር ከሰማው በኋላ ባሁኑና የቀድሞዎቹ ፕሬዝደንቶች በሰጧቸው ንግግሮች መካከል ምንም ልዩነት አላየሁም። ድህነትን አስመልክቶም ሁሉም ፕሬዝደንቶች ከአፍሪካ ህብረት ላይ ኃላፊነቱን እንደሚወስዱ ተናግረዋል። ስለዚህ የተለወጠ ነገር የለም።
ጋፎው የአፍሪካ ህብረት ኃይሎች መውጣት አሁን ድረስ በተባበሩት መንግስታት የመሳሪያ ማዕቀብ ስር ባለችው ሶማሊያ ሁኔታዎችን የበለጠ ያወሳስበዋል፣ ይህ ደግሞ ለሶማሊያ የደህንነት ኃይሎች አቅምን ለመገንባት መሰናክል ይሆናል ብለዋል። የአፍሪካ ህብረት ሰላም አስከባሪ ኃይሎች እንደ አውሮፓ አቆጣጠር ከ2007 ጀምሮ ጠንካራ የመንግስት ይዞታዎችን አስከብረው መቆየታቸው ተመልክቷል።
የ የተከበራችሁ አድማጮች የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ደግሞ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እንዲሁም ፕሮግራማችንን አዳምጣችሁ ለአስተያየትና ለጥቆማዎቻችሁ horn@voanews.com የኢሜይል አድራሻችን ነው። ኢሜይል ልታደርጉልን ትችላላችሁ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። ዴሞክራሲ በተግባር በዛሬው የዴሞክራሲ በተግባር መሰናዷችን አንድ እንግዳ ጋብዘናል። እንግዳችን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በተቋሙ የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ ሆነው እንዲያገለግሉ የኢትዮጵያ የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዚዳንት አቶ ሰለሞን አረዳን ሾመዋቸዋል። ከሀያ ዓመታት በላይ የዳኝነት ልምድ ያላቸው አቶ ሰለሞን ሹመቱን ያገኙት ከ170 ሀገሮች ከተወዳደሩ 380 አመልካቾች ተመርጠው ሲሆን ለሚቀጥሉት 7 ዓመታት በዓለም አቀፍ ተቋሙ ሰራተኞች የሚፈጸሙ ወንጀሎች ወይም ደግሞ የተጠረጠሩ ሰዎችና የሙግት የመብት ጥሰቶች ላይ የሚደረጉ ምግቶችን ዳኛ ሆነው ያገለግላሉ። ስመኝሽ የቆየ ከአቶ ሰለሞን ጋር ቆይታ አድርጋለች፣ እንደሚከተለው ይቀርባል።
የብዙዎች ጥያቄ መስሎ የሚሰማኝ የግማሽ ጊዜ ዳኛ ምን ማለት ነው የሚለው ይመስለኛል። እና እስቲ በሱን ጀምር።
የተባበሩ መንግስታት ድርጅት በእንግሊዝኛው አጠራር ዩኤን ዲስፒት ትራይቡናል በሚባለው አንቺ እንዳልሽው የተባበሩ መንግስታት ድርጅት የአስተዳደር ፍርድ ቤት ማለት እንችላለን በአማርኛ። ምክንያቱም የውስጥ የአስተዳደር ጉዳዮችን የሚመለከት ፍርድ ቤት እንደመሆኑ መጠን ይሄ ትራይቡናል ወደ 9 ዳኞች አሉት። ከ9 ዳኞች ውስጥ 3ቱ በሙሉ ጊዜያቸው እዛ ጋር የሚሰሩ ፉልታይም ጃጅስ ይባላሉ። 6ቱ ደግሞ የግማሽ ጊዜ ዳኞች ወይም ሀፍታይም ጃጅስ ይባላሉ። የዚህ የግማሽ ጊዜ ዳኞች የሚባሉት ደግሞ በሙሉ ጊዜ እነዚህ ቦታዎች ላይ መሄድ መቀመጥ አያስፈልጋቸውም። እንደ ስራው ፍሰት እና እንደ ስራው ብዛት በአመት ከሁለት ወር እስከ 6 ወር ማክሲመም ስራ ላይ ሊሰማሩ የሚችሉ 6 ወር ነው። በአንድ አመት ጊዜ ውስጥ ችሎቱ በሚገኝበት ቦታ ላይ ናይሮቢ፣ ጄኔቫ እና ኒውዮርክ እየሄዱ ችሎቱ የሚያስችሉበት ቦታ ላይ ሄደው በዳኝነት ተሰይሞ የሚሰሩ ሰዎች ናቸው። እንግዲህ 6ቱ ዳኞች
የመጀመሪያው ኢትዮጵያዊ ኖት ካልተሳሳትኩኝ፣ እና ከስንት ተወዳዳሪዎች መካከል ነው ተመርጠው ይህን ሹመት የተቀበሉት? ከሌሎች ተወዳዳሪዎች የተሻለ እርስዎን ብቁ ያደረጉት ነገር ምንድን ነው?
ወደ 380 አመልካቾች ናቸው ያመለከቱት ከሁሉም አህጉሮች፣ ከአፍሪካም፣ ከሰሜን አሜሪካም፣ ከላቲን አሜሪካም፣ ከምዕራብ አውሮፓም፣ ምስራቅ አውሮፓም፣ ከኤሽያ ፓስፊክም፣ ከአውስትሬሊያም፣ ከሁሉም አህጉሮች። ኢንተርናል ጀስቲስ ካውንስሉ ይህን መረጣ ሲያደርግ በሪፖርቱ ላይ እንዳመለከተው የትምህርት ዝግጅታችንን፣ የስራ ልምዶቻችን በአገር ውስጥም ሆነ በዓለም አቀፍ ደረጃ ያሉን የስራ ልምዶቻችን፣ እንዲሁም የጽሁፍ ፈተናዎቻችንን፣ ኢንተርቪው፣ ከኢንተርቪውም አልፎ ደግሞ በእያንዳንዱ ሀገር ላይ ስለ እጩ ተወዳዳሪዎቹ ዲው ዲሊጀንስ ሰርቻለሁ ነው የሚለው ሪፖርቱ። ዲው ዲሊጀንስ ሰርቻለሁ፣ ለምሳሌ እያንዳንዱ ሀገር ተወዳዳሪዎቹ በሚገኙበት የሊጋል ኮሚኒቲ የጠበቆች ማህበር ስለ ሙያ ብቃታችን፣ ስለ ስነ ምግባራችን፣ ስላለን ሪፑቴሽን፣ ስላለን መልካም ስምና ስነ ምግባር እነዚህ ነገሮችን ጠይቀን አጣይቀን ቴስቲሞኒዎችን ሁሉ ማስረጃዎችን አሰባስበናል ነው የሚሉት። ለጠቅላላ ጉባኤ የቀረብ ነው በግማሽ ጊዜ ዳኛ ላይ እኔና የአውስትሬሊያ የጠቅላይ ፍርድ ቤት ዳኛ ነች። ሴት ዳኛ ናቸው። ሲኒየር ዳኛ ናቸው። በዳኝነት ለረጅም ጊዜ ያገለገሉ ናቸው። በድምፅ በመስጠት ሂደትም እንግዲህ ድምፅ ሲሰጥ እኔ ወደ 97 ሀገሮች ለእኔ ነው ድምፅ የሰጡት። ወደ 90 ሀገሮች ደግሞ ለአውስትሬሊያው እጩ ነው ድምፅ የሰጡት። ወደ 3 ሀገሮች ደግሞ ድምፅ ተአቅቦን ያደረጉት በዚህ መሰረት ነው እንግዲህ ያብላጨው እንደብጽ አግኝቼ ሹመቴ ሊጸድቅልኝ የቻለው ማለት ነው።
በአስተዳደር ስራ ውስጥ ከሚነሱ ወንጀሎች በተለይ በአፍሪካ ውስጥ በተደጋጋሚ ጥያቄ የሚነሳበት በሰላም አስከባሪ ኃይሎች የሚፈጸሙ የጾታ ጥቃቶች አንዱ ነው እና ብዙ ጊዜ ያለመከሰስ መብትን ተጠቅመው ለፍርድ አይቀርቡም የሚል ቅሬታዎች ብዙ ጊዜ ይነሳሉ እና አሁን በዚህ በዳኝነት ወንበር ላይ ሲቀመጡ ይህን ጉዳይ እንዴት ይመለከቱታል?
የተባበሩት መንግስታት ድርጅት ባይዘወይ በዓለም ላይ ከመቶ ሺህ በላይ ሰራተኞች አሉት። ቅድም እንዳልነው እነዚህ ሰራተኞች ሁሉ መብቶች፣ ጥቅሞች፣ ግዴታዎች አሏቸው። ግዴታዎችን ያልተወጡ ሰዎች ይኖራሉ፣ መብቶቻቸው የሚጣስባቸው ይኖራሉ። የሚወሰኑ አስተዳደራዊ ውሳኔዎች ቅድም እንዳልነው አቢዩዞች፣ ጥቃቶችን የሚያደርሱ ህግን የሚጥሱ ሁኔታዎች ሊፈጸሙ ይችላሉ። እነዚህ ነገሮችን ሁሉ እንግዲህ ትራይቡናሉ ጁሪስዲክሽን አለው። እነዚህ ነገሮችን ኢንተርቴን አድርጎ ተቀብሎ የመወሰን ነገሮችን ስልጣኖች አሉት። ለዚህም ተጠያቂነትና ትራንስፓረንት የሆነ አካሄድን ለመከተል ነው እንግዲህ የተባበሩት መንግስታት ድርጅትም ይህንን ትራይቡናል ያደራጀው።
በምን አይነት ኃላፊነት የሚሰሩ ናቸው? ያለመከሰስ መብት አላቸው። ይሄ መብት የሚነሳ ውስጥ በምን አይነት ሁኔታ ነው?
ያለማከሰስ መብት በዋናነት ማንኛውም የተባበሩት መንግስታት ድርጅት ሰራተኞች ደረጃ አለው። ኦፊሻልስ ተብሎ የሚደረጉ አሉ። ለኦፊሻሎች የሚሰጥ ያለመከሰስ መብት ኢሚኒቲ አለ። ከኦፊሻሎችም አልፎ ደግሞ ኤምፕሎይስ ኦፍ ዩናይትድ ኔሽን የሚባሉ አሉ። እነሱም ያለመከሰስ መብት አላቸው። ያለመከሰስ መብቶቹ እንግዲህ ምንድን ነው? ለሰራተኞቹ ጥበቃ የሚደረገው በማንና በሚስራዎቻቸውን በሚሰሩበት ሀገሮች የህግ ስርዓት ውስጥ የሚገቡ ከሆነ ላልተፈለገ ጥቃት ይደርስባቸዋል፣ ጉዳት ሊደርስባቸው ይችላል ከሚለው አንጻር ነው እንግዲህ የተባበሩት መንግስታት ድርጅት ህጎችና መርሆች ለሰራተኞቹም ሆነ ከተባበሩት መንግስታት ድርጅት ኦፊሻሎች ያለመከሰስ መብት ወይም ኢሚኒቲ የሚባለው የሚሰጣቸው ማለት ነው እንጂ ከህግ ወይም ከተጠያቂነት እንዲድኑ ታሳቢ ተደርጎ አይደለም። ስራዎቻቸውን በተሰጣቸው ኃላፊነት በአግባቡ ማከናወን እንዲያስችላቸው ተብሎ ነው ኢሚኒቲ የሚሰጣቸው። ነገር ግን ኢሚኒቲ በዛ መልኩ ቢሰጣቸው ደግሞ በሌላ መልኩ ደግሞ የራሱን የሆነ የዳኝነት አካል ደግሞ አደራጅቶ ደግሞ ኢሚኒቲ በሌላ አካል የአቢዩዞች የመብት ጥሰቶችን የህግ ጥሰቶችን የፈጸሙ አካላት ወይም እነዚህ አይነት ውሳኔዎችን የወሰዱት አካላት ደግሞ አካውንተብል የሚሆኑበትም ስርዓትም ለመዘርጋት ተብሎ ነው እንግዲህ ይሄ ትራይቡናል የተቋቋመው እና ዞሮ ዞሮ ባላንስ ይደረጋል። በአንድ በኩል ኢሚኒቲ ይሰጣቸዋል። ኢሚኒቲ ደግሞ አብሶሉት ኢሚኒቲ አይደለም። በዚህ ያለመከሰስ ቢኖራቸው፣ በዚህኛው ደግሞ ተጠያቂነትን ለማረጋገጥ ደግሞ ሌሎች ፍሬምወርኮቹ እና ሌሎች አካሄዶች ያላቸው መሆኑን ነው እንግዲህ ያንን ነው የሚያመለክተው።
እንግዲህ እርስዎን ለዚህ ሹመት ብቁ ወዳደረጉት አንደኛው መስፈርት ልመለስ እና ዓለም አቀፍ የዳኝነት ስራዎችን ሲሰሩ የመጀመሪያዎት ጊዜዎት አይደለም፣ በሄግም አገልግለዋል እና ዓለም አቀፍ ጉዳዮችን መዳኘት ከሀገር ውስጥ የዳኝነት ስራ ምን የተለየ ጫና ወይም ምን የተለየ እውቀት ደረጃ ይጠይቃል?
ዓለም አቀፍ ልምድ አለኝ። ሄግ በሚገኘው የፐርማነንት ኮርት ኦፍ አርቢትሬሽን አርቢትሬሽን ስራዎችን እሰራለሁ። በጉዳዮች ላይም ተሰይሜ በዳኝነት የሰራሁባቸው ጊዜዎች አሉ። በተወሰነ ጉዳይ ኢትዮጵያ መንግስት በተከሰሰባቸው ጉዳዮች ላይ አርቢትሬተር ከኢትዮጵያ ሳይድ አርቢትሬተር ሆኜ የተወከልኩበትና የዳኝነት ስራ የሰራሁበትም አለ። የአርቢትሬሽን የገላጋይ ዳኝነት ስራ ማለት ነው። ይሄ ማለት ምንድን ነው? ቅድም እንዳልኩሽ በተለይም ቅድም የጀጅመንት ራይቲንግ ስኪሎች፣ ኢንተርቪዎች ምናምን በሚደረጉበት ጊዜ እዛ አካባቢ ላይ ያካበትኩት ልምድ እዚህ ስክሪኒንግ ሜካኒዝም ውስጥ በማልፍበት ጊዜ ከራሴ ካገኘኋቸው ለምሳሌ አገር ውስጥ የምንጽፋቸው የውሳኔ አጻጻፍ ስርዓቶች አሉ። ዳኝነት ላይ ኦልሞስት ወደ 20 ዓመት ሰርቻለሁ በኢትዮጵያ ፍርድ ቤቶች፣ በህግ ሙያ ወደ 25 ዓመት ሰርቻለሁ። ነገር ግን አገር ውስጥ ያለው የፍርድ አጻጻፍ ስርዓቶች እና በኢንተርናሽናል ትራይቡናሎች ያሉት የፍርድ አጻጻፍ ስርዓቶች የተለያዩ ነገሮች ናቸው። እዛ አካባቢ ላይ በተወሰነ መልኩ ልምድ መኖሩ እዚህ አካባቢ ላይ ለሚደረጉት ፈተናዎችና ውድድሮች ላይ በጣም እጅግ አድርጎ አግዞኛል ብዬ ነው የማስበው እና መረጣውን በሚያከናውኑበት ጊዜ እነዚህ ነገሮች ሁሉ ከግንዛቤ ውስጥ ገብተዋል ብዬ ነው የማስበው።
በሀገር ውስጥ ላለው የፍትህ ስርዓት ለሚያበረክቱት አስተዋጽኦስ ይሄ ሹመት ምናልባት የሚያመጣው ግብአት ይኖር ይሆን?
ይህ ሹመት ለሀገር ውስጥ ተቋማት ግንባታ አስተዋጽኦ ያደርጋል ብዬ ነው የማስበው። ሹመቱ አንደኛ ኢትዮጵያ እንደ ኢትዮጵያ በዚህ ዓለም አቀፍ የፍትህ መድረክ ውስጥ ተሳታፊ መሆኗ የኢትዮጵያ ውክልና የኢትዮጵያ ፍላጎቶች እዛ እንዲሰማ ያደርጋል። ከውክልና አንጻር ከአፍ ኢትዮጵያ ደግሞ ከአፍሪካ አልፎ የግሎባል ሳውዙ ውክልና ከፍ ያደርጋል። የነዚህ ኢንትረስቶች እና ድምፆች እዛ አካባቢ እንዲስተናገዱ ያደርጋል። ሁለተኛ ለኢትዮጵያ በጣም ጠቀሜታ የሚሆነው በዚህ አይነት መድረኮች ላይ ስንሳተፍ አዳዲስ እውቀቶችን፣ ስኪሎችን፣ ክህሎቶችን እንማራለን። በተለይ ዓለም አቀፍ ፍትህ አካባቢ ጋር የፍትህ አመራሩ የሚጠቀሙበት ስርዓት ሲስተሞችን አዳዲስ አሰራሮችን የማወቅ እድሉ ይኖረኛል። ያን ደግሞ ተመልሰን ከዛ ማገኛቸውን እውቀቶች ሀገር ውስጥ ለሚደረገው የፍትህ ተቋም የፍርድ ቤት ተቋም ግንባታ አዳዲስ አሰራሮችና እውቀቶችን ለማግኘት በጣም ስለሚጠቅም ለኢትዮጵያ በዛ ደረጃም ሊጠቅም ይችላል።
አቶ ሰለሞን በድጋሚ እንኳን ደስ አሎት። ጊዜዎትን ሰጥተው በተባበሩት መንግስታት ድርጅት የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ ሆነው በተሾሙበት ውስጥ ስለሚሰሯቸው ስራዎች እና አጠቃላይ የስራ ሂደቱ ምን እንደሚመስል ስለአብራሩልን በጣም እናመሰግናለን።
እኔም በጣም አመሰግናለሁ ስለሰጠሽኝ እድል።
የሰማችሁት ለዛሬ የረቡዕ ምሽት ዲሞክራሲ በተግባር የያዝነውን መሰናዶ ነበር። አሁን ደግሞ ወደ ኢትዮጵያውያን በአሜሪካ እናልፋለን። በዛሬው የኢትዮጵያውያን በአሜሪካ ዝግጅታችን ዴንቨር ውስጥ ወደሚገኙ ኢትዮጵያውያን ነው የምናልፈው። ቁጥራቸው ከሁለት መቶ በላይ የሚደርስ በተለይ በዴንቨር ኮሎራዶ የሚገኙ ሰበታና አካባቢው የዲያስፖራ ማህበር በሚል መጠሪያ ራሳቸውን ያደራጁ ትውልደ ኢትዮጵያ አባላት በትውልድ አካባቢያቸው ሰበታና በሌሎች የኢትዮጵያ ከተሞች የሚገኙ የተለያዩ የህብረተሰብ ክፍሎችን እያገዙ መሆኑን ለአሜሪካ ድምጽ ተናግረዋል። በተለይም በጦርነት ወቅት ተጎጂ ከሆኑ የህብረተሰብ ክፍሎች የተወሰኑትን በኑሮ የተቸገሩና የቁሳቁስ ድጋፍ የሚያስፈልጋቸውንም ያገዙ መሆኑን ይህንንም በየአመቱ ቁጥራቸው ወደ 500 በላይ ለሚደርሱ ተማሪዎች ሙሉ የትምህርት መርጃ መሳሪያዎችን እንደሚልኩ ገልጸውልናል። ከማህበሩ ምስረታ እስካሁን ወደ 400 ሺህ ዶላር የሚገመት እርዳታ መላካቸውንም አባላቱ ገልጸዋል። የማህበሩን ፕሬዚዳንት አቶ ፋሪስ ጽጌ ሁሉቃና የፋይናንስ ኃላፊውን አቶ መባ ተሾመ ሽብሩን ደረጀ ደስታ ነው ያነጋገራቸው። ለኢትዮጵያውያን በአሜሪካ እንደሚከተለው ይዞታል።
በዴንቨር ኮሎራዶ የተመዘገበው የሰበታና አካባቢው ኢትዮጵያውያን ዳያስፖራ ማህበር ፕሬዚደንት አቶ ፋሪስ ጽጌ ሁሉቃ ማህበሩን እንደሚከተለው ያስተዋውቃሉ።
ማህበራችን እንግዲህ በዚህ በአሜሪካን ህጋዊ ሆኖ ከተመዘገበ 3 ዓመት አልፎታል። ማህበራችን በአራት አይነት ዘርፎች ነው የሚሳተፈው፣ በትምህርት፣ በጤና፣ በአካባቢ ጥበቃና እንዲሁም በማህበረሰብ ችግሮች ዙሪያ ነው እና በከተማ ውስጥም ቢሆንም ያው ማህበሩ ሀገር አቀፍ ሆነ ጉዳዮች ላይ ይሳተፋል። በተለይ ባለፉት ጊዜያት በድርቅ በሰብአዊ ገር በዚህ በጦርነቱ ምክንያት በተጎዱ ወገኖች የተለያዩ እርዳታዎች አድርገናል። በለተፈናቀሉ ወገኖች አፋር ድረስ እንዲሁም በሰሜን አማራ ክልሎች የደን እርዳታዎችን አከናውነናል እና በተለያዩ በዓላት እንዲህ ለተጎዱ ወገኖች ያው በሰበታና አካባቢ በሚገኙ ወገኖች በዓላትን አስታከን እርዳታዎች እናደርጋለን። ኮሮናን በተመለከተ እና ዘርፈ ብዙ ጉዳዮች ላይ ይሳተፋል ማህበሩ ማለት ነው።
ሌላኛው የማህበሩ አመራር አባል
ስሜ መባ ተሾመ ሽብሩ እባላለሁ። በዴንቨር ኮሎራዶ አውሮራ በምትባል ሁለተኛ ሲቲ ውስጥ ነው የምኖረው። የሰበታና አካባቢ ዲያስፖራ የሚባል ማህበር አለ። ታመት ሆኖታል እናደርገው በሰበታ ጀመርን እንጂ ያው በሁሉም ቦታ ችግር ባለበት ቦታ በሙሉ እየደረስን እንሞላለን። እኔጋም በካናዳም ያሉ የዚህ የሰበታ ዲያስፖራ አባላት በመሰባሰብ በየጊዜው እያዋጣን እንደግፋለን። ይሄ በችግር ላይ ላሉ ወንድሞች፣ እህቶች፣ እናቶች ምንም ገቢ ለሌላቸው በብዙ እንደግፋለን። ይዘንም ከዚህ እንሄዳለን። በየበዓሉ ጊዜ ደግሞ በጣም በድህነት ውስጥ ላሉ ሰዎች አብረን እንድናስባቸው በየጊዜው የተወሰነ ድግስና የተወሰነ ገንዘብ እንሰጣለን። ባለፈው ጦርነቱ እንደተጀመረ የማህበሩ ፕሬዚዳንት አብረን ሄደን አፋር ምግብ አድርሰናል። በቃ በጣም በሞትና በህይወት መካከል ያሉ ምግብ መድረስ ይገባቸው ነበር። እዛ ራሳችን በፐርሰን ተሸክመን አድርሰናል። 20 የሚሆን ሻንጣ መድኃኒቶች ይዘን ሄድን። እንደገና ለወታደሮች ደግሞ ለኢትዮጵያ ዲፌንስ ወከሮች ዌልቸር ይዘን አስረከብን።
የሰበታ ያላችሁት ለምንድን ነው? ለምንድን ነው የሰበታ የተባለው?
እንግዲህ የሰበታና ዲያስፖራ ሲጀመር በእንደዛ ነው የተጀመረው እንጂ ኢትዮጵያ ስላለው ችግር ነው። ባለፈው ወለጋ ላይ በነበረው ችግር ገንዘብ አዋተን በመላክ ለተቸገሩት አድርሰናል። እንደገና አፋር አሳያታ ሆስፒታል ጎብኝተን ምንም ነገር የላቸውም ነበር፣ መድኃኒትና መሳሪያዎች ገዝተን አስረክበናል። እንደገና አሁን ራሱ በግል እኔ ሁለተኛ ጊዜ ገዝተን አስረክበናል። ስሙ የመጣው
ሲመሰረት እንግዲህ እኔ ራሴ ሰበታ ነኝ። ተወልጄ የሰበታና አካባቢው ዳያስፖራ ይባላል እንጂ ችግር ባለበት ቦታ ሁሉ ነው የምንደርስ። ሁሉም ችግር ባለበት ቦታ ሁሉ እንደርሳለን። ዊ አር ኢትዮጵያን። እዛ እኛ ውስጥ ኦሮሚያ ዘር ያላቸው አሉ፣ አማራ አለ፣ ጉራጌ አለ፣ ትግሬ አለ፣ ኤርትራዊ አለ። አብዛኛው ኤርትራዎችም አሉ እኛ ጋር እና ከዘር ውጭ ነው ይሄ ሁማኒታሪያን። ሰው በመሬት የምታበቅለውን ምግብ አቶ ሲሞት ወይ ሲታመም ያሳዝናል። እና በዛ መንፈስ ነው የምንረዳው እና ከምንም አይነት ፖለቲካ ከምንም አይነት ከዘር ውጭ ነው። ምክንያቱም ነገ እኛም ትንሽ ነገር ሰርተን ብናት ልጆቻችን ያንን ፈለግ እንዲከተሉ በማሰብ ነው።
ማህበሩ ከተቋቋመ ወዲህ እስካሁን በግምት $400,000 የሚደርስ እርዳታ የሰጡ መሆኑን የገለጹት የማህበሩ የፋይናንስ ኃላፊ አቶ መባ ተሾመ የዳያስፖራ አባላት በየጊዜው እንደሚተባበሯቸው በመግለጽ አመስግነው አንድ ምሳሌ ጠቅሰዋል።
ሌላው ደግሞ አሜሪካ ውስጥ ያለው በሙሉ ዳያስፖራ እጅግ ሊመሰገን ይገባል። በእውነት ነው የምልህ በሶስት ቀን ውስጥ $15,000 ነው የሰጡ። በጣም ጥሩ ልብ ያላቸው አገራቸውን የሚወዱ።
መቼ ነው ይሄንን $15,000 የሰጡ?
ባለፈው አመት ዲሲ ላይ ሜሪላንድ ላይ በነበረው እግር ኳስ። አዎ፣ ትንሽ ቦክስ ይዘን ሄድን። ቦክሱን አስቀመጥንና እያንዳንዱን ህዝብ ሲገባ ጠየቅን። በምንጠይቅበት ጊዜ ያላቸውን በሙሉ ለግሰውን በሶስት ቀን ውስጥ $15,000 ሰበሰብን። እና አስቸኳይ የምግብ እርዳታ ያስፈልግ ነበረ። ለሶስተኛ ጊዜ ማህበሩ ፕሬዚዳንት ያው እህልና ምግብ አስቸኳይ ስለነበር ይዞ በመሄድ አስረክበዋል። እንደገና ለተማሪዎች በየአመቱ ለሰበታና አካባቢ ተማሪዎች በጣም አቅመ ደካማ ለሆኑ ቤተሰቦች ቦርሳ ለ500 ተማሪ የሚሆን ቦርሳና ደብተር በየአመቱ እናደርጋለን። በየአመቱ እንደግፋለን። ይህንን እናደርጋለን።
ከጥሬ ገንዘብ በተጨማሪ ማህበሩ ስለሚልካቸው እርዳታዎች እንዲያስረዱ የተጠየቁት አቶ መባ
የመጀመሪያ ጊዜ ዘን ይሄን ነው ምንድን ያደርግ ነው ማህበሩ የሻንጣውን ክፍያ ይከፍላል። ኪሎን ሰው ደግሞ ገዝቶ እንዲሰጥን ነበር እና አንዳንዱ 2 ሻንጣ መድኃኒት፣ አንዳንዱ 4 ሻንጣ መድኃኒት እና 20 ሻንጣ እኔና ፋሪስ ሁሉካ የሚባል ማህበሩ ፕሬዚዳንት ይዘን ሄደናል። ከዛ በተረፈ ደግሞ ወከር የለም ወከር እንድ ዊልቸር ይዘን ሄደን እሱን ለመከላከያ አስረክበናል። ይህንን አድርገናል። ሌላው አፋር ሆስፒታል ውስጥ በጎበኘንበት ጊዜ በጣም የሚያሳዝነው ትልቅ ሆስፒታል ሆኖ ምንም ነገር የላቸውም። መድኃኒትና ላይፍ ሴቨር የሆነ ለምሳሌ ያል ፕሪማቹር ዶኖ የሚወለዱ ሰዎች እንትኑ የላቸው ማሽኑ እንኳን የላቸው። እሱም ገዝተን ሰጥተናል። አሁንም ለሶስተኛ ጊዜ በግልም ሰዎች እየሰጡን ስለሆነ እሱንም አሰባስበን ሰጥተናል እና ይህንን አድርገናል። ሌላ በየአመቱ ለተማሪዎች ምንም አቅም የሌላቸው ተማሪዎች ደብተር ከ500 በላይ የሚሆኑ በሰበታና አካባቢው ላሉ ደብተሮች፣ ቦርሳ ይሄ ማቴሪያል በሙሉ እየገዛን እናስረክባለን። ከዚህ ሌላ ያው የኢትዮጵያና የአመት በዓል በደረሰ ቁጥር አንድ በሙስሊም አንድ የክርስቲያን በደረሰ ቁጥር አዋጥን ሰንጋዎች በማረድ ትንሽ አመት በዓል መስሏቸው እንዲያሳልፉ አብረናቸው እንድናሳልፍ እሱን እየገዛን እዛ በዓል በጣም ጥሩ ልጆች አሉ እዛ ተወካዮቻችን አሰባስበው በማህበር ያበሉልናል። ይህንን እናደርጋለን።
የማህበሩ ፕሬዚደንት አቶ ፋሪስ ጽጌ ደጋፊ ለሌላቸው ህጻናት፣ ተማሪዎች በየአመቱ ድጋፍ የሚያደርጉ መሆኑን ይገልጻሉ።
ለምሳሌ በቋሚነት የደጋፊ የሌላቸውን ህጻናት ተማሪዎችን በተለይ አንደኛ ደረጃ ተማሪዎችን በየአመቱ ትምህርት መሳሪያ እንረዳለን። ለአራተኛ ጊዜ አድርገነዋል። አሁን በዚህ አመት ራሱ መስከረም ያው ለትምህርት ዘመኑ ከመጀመሩ በፊት በቁጥር በአብዛኛው በየአመቱ ከ800 እና ከ700 በላይ ለሚሆኑ ተማሪዎች ነው እንግዲህ ደብተር፣ የትምህርት ቁሳቁሶች ደብተር፣ እስክሪብቶ፣ እርሳስ እና የመሳሰሉትም ባይ ትም ዙሪያ ለምሳሌ ቦንድ ገዝተናል። እንደዚሁ በኤምባሲው በኩል ወደ $10,000 ረድተናል። እንደዚሁ ለተፈናቀሉ ወገኖችም አንድ ላይ አስረክበናል።
የማህበሩ አባላት በቡድን ከሚልኳቸው ሌላ በየግላቸውም የውሃ ጉድጓዶችን በማስቆፈር የጋራ ሽንት ቤቶችን በማሰራት የሰበታ ከተማ ነዋሪዎችን በመደገፍ ላይ መሆናቸውን አቶ ፋሪስና አቶ መባ ገልጸዋል። በኮቪድ ወቅት ወደ 800 ለሚጠጉ ሰዎች የሕክምና እርዳታ እንዲያገኙ ማድረጋቸውንም አስረድተዋል። ለወደፊቱ ጊዜያዊ እርዳታ ብቻ ሳይሆን ቋሚ የመሰረተ ልማት ግንባታዎችን ለማካሄድ ከሰበታ ከተማ ባለስልጣናትና ከህዝብ ተወካዮች ጋር እየተነጋገሩ መሆኑንም የማህበሩ ኃላፊዎች ተናግረዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ኢትዮጵያውያን በአሜሪካን ነበር ያስደመጥናችሁ። አሁን ደግሞ ወደ ለዕለቱ ወደ ያዝነው የመጨረሻ ዝግጅታችን ነው የምናልፈው፣ ሴቶችና ቤተሰብ። በዛሬው የሴቶችና ቤተሰብ መሰናዶ ወደ ኬንያ ነው የሚወስዳችሁ። በኬንያ የሚታየውን የታዳጊዎች እርግዝና ችግር ለመቅረፍ በዲጂታል አገልግሎቶች የሚሰጥ የወሲብ ትምህርት መጀመሩ ከ5000 በላይ ወጣቶችን መሳብ እንደቻለ የኬንያ የጤና ጥበቃ ሚኒስቴር አስታወቀ። በሱሃይሊ ቋንቋ ኔና ና ቢንቲ ወይም ከአንድ እህት ጋር ተነጋገሩ የተሰኘው አገልግሎት በሞባይል መተግበሪያ እና ከክፍያ ነጻ በሆነ የስልክ አገልግሎት አማካኝነት በእርግዝና መጠን በዓለም ሶስተኛ ከፍተኛ ደረጃ ለያዙት የኬንያ ታዳጊዎች በስነ ተዋልዶ ጤና ዙሪያ መረጃና የምክር አገልግሎት ይሰጣል። ቪክቶሪያ አሙንጋ ከናይሮቢ ያደረሰንን ዘገባ ስመንሽ ቆየ ታቀርበዋለች። ኬንያ በቅርቡ ይፋ ያደረገችው ብሔራዊ መረጃ እንደሚያሳየው ከአምስት ታዳጊ ልጃገረዶች መካከል አንዷ በ19 ዓመቷ እናት ትሆናለች። በአስራዎቹ ዕድሜ ውስጥ በሚገኙ ታዳጊዎች እርግዝና ኬንያ በዓለም በሶስተኛ ደረጃ ላይ ትገኛለች። በመሆኑም የእርዳታ ቡድኖች የወሲብ ትምህርት በዲጂታል መንገዶች በማቅረብ ችግሩን ለመቅረፍ እየሞከሩ ነው። በስዋሂሊ ቋንቋ ኔናና ቢንቲ ወይም ወደ አማርኛ ሲመለስ ከአንድ እህት ጋር ተነጋገሩ የተሰኘው የሞባይል መተግበሪያ ለታዳጊዎች ስለ ስነ ተዋልዶ ጤና መረጃና ከአማካሪ ባለሙያዎች ጋር በርቀት የመነጋገር እድል ይሰጣል። ለመተግበሪያው ተጠቃሚዎችም የስልክ ቁጥሮችንም ያደርሳል። ጃኔት አዊኖ መድረኩን በተለይ ለቤተሰብ ምጣኔ ትምህርት እየተጠቀሙ ካሉ ቢያንስ 5000 ከሚሆኑ ወጣቶች መካከል አንዷ ናት።
በአካል ከማላየው ሰው ጋር ነው የምነጋገረው። ያ ደግሞ በግልጽ እንዳወራ ይረዳኛል። ከማንም ሰው ጋር ስለዚህ ማውራት አልችልም፣ ምክንያቱም አንዳንድ ሰዎች ሚስጥር መጠበቅ አይችሉም።
የአንድ ልጅ እናት የሆነችው ቨርጂኒያ ሙቺራ መተግበሪያው እየሰጠ ያለው የስነ ተዋልዶ ጤና መረጃ ለእሷም ይጠቅማት እንደነበር ትገልጻለች።
እናቴና አባቴ ስለዚህ ጉዳይ ሊያስተምሩኝ የሚችሉ ሰዎች አልነበሩም። የምንገናኘው ለምግብ ጠረጴዛ ላይ ስንቀመጥ ነው። ከዚያ ሁሉም ወደ የአቅጣጫው ይሄዳል። ስለ ሌላ ነገር ሊያወሩ ይችላሉ፣ ስለ ስነ ተዋልዶ ጤና ግን አያወሩም። ስለዚያ ጉዳይ ለእኔ ምንም አይነግሩኝም።
የኬንያ ጤና ጥበቃ ሚኒስትር በመስከረም ወር ያካሄደው ጥናት እንደሚያሳየው በስነ ተዋልዶ ጤና ላይ ያለው የመረጃ እጥረት በአስራዎቹ ዕድሜ ውስጥ ያሉ እርግዝናዎች እንዲባባሱ አስተዋጽኦ አድርጓል። ባለሙያዎች እንደሚሉትም አብዛኞቹ ታዳጊዎች ስለ ወሲብና ስለ ስነ ተዋልዶ ጤና ከቤተሰቦቻቸው ጋር ማውራት ይፈራሉ። ሪታ አቦኞ የስነ ተዋልዶ ጤና መረብ ውስጥ የሚያገለግሉ ሲሆን ይህን አይነት መረጃ ማግኘት ግን ችግሩን ለረጅም ጊዜ ለማስተካከል ሊረዳ ይችላል ይላሉ።
አብዛኞቹ የሚደውሉት ደንበኞች እድሜያቸው ከ10 እስከ 17 የሆኑ ታዳጊዎች ከሆኑ ማወቅ የሚፈልጉት ስለ የወር አበባ ጉዳይ ነው። ሌሎች ለእርግዝና የማይጋለጡበት ጊዜ የትኛው እንደሆነ ለማወቅ ይፈልጋሉ። አንዳንዶች ደግሞ የወሊድ መቆጣጠሪያ ሊኖረው ስለሚችለው ተጽዕኖ ለማወቅ ፈልገው ይደውላሉ።
የክልሉ ባለስልጣናት ወጣት እናቶችን በሚጠቅሙ ፕሮግራሞች ውስጥ እንዲረዱ በማህበረሰብ ውስጥ የሚገኙ ወጣቶችን እያሰለጠኑ መሆናቸውን ይገልጻሉ። ክርስቲን አዱል ከነዚህ የማህበረሰብ ጤና በጎ ፈቃደኛ አገልጋዮች ውስጥ አንዷ ናት።
አንዳንዶቹ ወደ ትምህርት ቤት መመለስ ስለሚፈልጉ ወደ ትምህርት ቤት እንወስዳቸዋለን። ሌሎቹ ትምህርት መቀጠል እንደማይችሉ ስለሚናገሩ የሙያ ስልጠና እንሰጣቸዋለን። አንዳንዶቹም ተቀጥሮ ስለመስራትና የራስን ንግድ ስለመጀመር ይማራሉ።
የኬንያ ጤና ጥበቃ ሚኒስትር በጉርምስናና ወጣትነት እድሜ የሚገኙ ሊያጋጥሟቸው የሚችሉ የስነ ተዋልዶ ጤና ችግሮችን ለመቅረፍና ሌሎች ጉዳዮችንም ያካተተ የ10 ዓመት ብሔራዊ የስነ ተዋልዶ ጤና ፖሊሲ በሐምሌ ወር ላይ አጽድቋል። ልክ እንደ ኔናና ቢንቲ ያሉ እንቅስቃሴዎችም በመጪዎቹ ዓመታት የታዳጊዎችን እርግዝና ለመቆጣጠር የሚደረገውን ጥረት ያበረታታል ብለው ባለስልጣናት ተስፋ ያደርጋሉ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት
ስታዳምጡት የቆያችሁት የአረቡ ምሽት የአማርኛ ቋንቋ ዝግጅታችን እዚህ ላይ ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ስታቀናብርልን ቆይታለች። በሁሉም ስፍራ በሚገኙ መላ ባልደረቦቻችን ስም ለዛሬ እንሰናበታችኋለን። በነገው ምሽት እስከምንገናኝ ሰላም፣ በደህና እደሩ። Thank you.